ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጥምቀት በዓል በዛሬው ዕለት በዓለም ዙሪያ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ተረክበው አገሪቱን መምራት ከጀመሩ አንድ አመት ሊሞላቸው ነው። የእሳቸውን ወደ ስልጣን መምጣት ተከትሎም ቀደም ሲል በተለያዩ አካባቢዎች የነበሩ ግጭቶችና ሁከቶች በአብዛኛው መጀመሪያ ላይ ጋብ ብለው መታየታቸው እፎይታ ቢፈጥርም ከቅርብ ጊዜያት ወዲህ ግን የግጭቶች ተባብሶ መቀጠል እያሳሰበ መሆኑን ያስታውሳል። በአሁኑ ወቅት በኢትዮጵያ እየታዩ ያላቸውን ሁከቶችና ግጭቶች አፈታት እንዲሁም የሰላም ጥረቶች አስመልክቶ የተሰናዳው የምሽቱ ቅንብር
እንዋጣለን። መዋጥ ብቻ አይደለም፣ እንደማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚቸገር እንትን ስደተኛ ስለሆነ ነው ስጋታችን። ፕላስ ደግሞ በመሬት ላይ የመሬት ጉዳይ ዋና ነገር ነው። እኛ ክልል ላይ በተለይ በተፈጥሮ ሀብት ላይ መሬትን ጨምሮ ግጭቶች የነበረበት ሁኔታ ስለነበረ አሁን ምቹ ሁኔታ ይፈጥርላቸዋል ብዬ ገምታለሁ።
ይህን ህግ ይሄ ምክር ቤት አይደለም ያመነጨው አካል ህጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎችና የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የነሱንም ግብአት እንዳካተተ በተደጋጋሚ ገልጾልናል።
የቀደሙት አቶ ኡጅሉ ጊሎ በህዝብ ተወካዮች ምክር ቤት የጋምቤላ ክልል ተወካይ ናቸው። እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የህግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ናቸው። ከትናንት በስቲያ ሐሙስ በህዝብ ተወካዮች ምክር ቤት ተሻሽሎ የጸደቀውን አዋጅ አስመልክቶ ከሰጧቸው አስተያየቶች የተወሰደ ነው። ሙሉ ዘገባው ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሽን በመጠባበቅ ላይ ይገኛል። ሰላም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮች፣ ከቅዳሜ ጥር 11 2011 ዓመተ ምህረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳኝ ፍሳዬ ነኝ። የአልሸባብ ጽንፈኛ አማጽያን ሶማሊያ ውስጥ በኢትዮጵያ የሰላም ጥበቃ ኃይል ካሚዮን ላይ የድፈጣ ውጊያ መክፈታቸውን የኢትዮጵያ ብሔራዊ መከላከያ ኃይል አረጋግጦ በምላሹ በቡድን ላይ ከባድ ጥቃት ለመክፈት እየተዘጋጀ መሆኑን አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። አልሸባብ በርካታ ኢትዮጵያ ወታደሮች ተገድለዋል ያለውን የኢትዮጵያ ወታደራዊ ኃይል ያወጣው መግለጫ እንዳልተቀበለው ዘገባው ጠቁሟል። ስለ ደፈጣው ውጊያ የተገለጸው ከአልቃይዳ ጋር የተሳሰሩ የአልሸባብ አማጽያን በናይሮቢ ሆቴል ላይ ለተፈጸመ ጥቃትና ሶማሊያ ውስጥ በወታደራዊ ኃይሎች ላይ ለተካሄደው ጥቃት ኃላፊነት ከወሰደ በኋላ ነው። የአፍሪካ ህብረት ኃይል ያወጣው መግለጫ የደፈጣ ውጊያው የተካሄደው ትላንት አርብ እንደነበርና የህብረት ኃይሎች በከፈቱት የተኩስ ምላሽ አራት አማጽያን ተገድለው በርካታ መቁሰላቸውን ገልጿል። የሶማሊያ ወታደራዊ ባለስልጣኖች ዛሬ በገለጹት መሰረት 70 ከአልቃይዳ ጋር የተሳሰሩ አማጽያን ኪስማዩ በተባለች የሶማሊያ የሰሜን ምስራቅ ወደብ ከተማ አጠገብ ተገድለዋል። አማጽያኑ የተገደሉት በአንድ የመንግስት ወታደራዊ ሰፈር ላይ ወረራ ለማካሄድ ሞክረው የአየር ድብደባ ከተከፈተባቸው በኋላ እንደሆነ ወታደራዊ ባለስልጣኖች ጠቁመዋል። አማጽያኑ ዛሬ ማለዳ ቡላጉዱድ በተባለው መንደር አጠገብ በሚገኘው ወታደራዊ ሰፈር ላይ ሳይታሰብ በድንገት ጥቃት እንደከፈቱና 3 የአጥፍቶ ጠፊ ፍንዳታዎች በመፈጸም እንደጀመሩት፣ ከዚያም በከባድ የታጠቁ አማጽያን ከሁሉም አቅጣጫ ወረራ እንዳካሄዱ ወታደራዊ ባለስልጣኖች ለአሜሪካ ድምፅ ተናግረዋል። አሸባሪ ቡድን በወታደራዊ ሰፈር ላይ ለተካሄደው ወረራ ኃላፊነት ወስዷል። 41 የሶማሊያ ወታደሮች በጥቃቱ ተገድለዋል ይላል። የዋይት ሀውስ ቤተ መንግስት በገለጸው መሰረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያ መሪ ኪም ጆንግ ኡን በመጪው ወር አጋማሽ ገደማ በድጋሚ ተገናኝተው ይነጋገራሉ። ቦታው ወደ ኋላ እንደሚገለጽ ታውቋል። ዋይት ሃውስ ይህን ያስታወቀው ፕሬዝዳንቱ ከሰሜን ኮሪያ ከፍተኛ የኒውክሌር ልዑክ ጋር ባለፈው አርብ ዋይት ሃውስ በሚገኘው መስሪያ ቤታቸው ተገናኝተው ከተነጋገሩ በኋላ ነው። የመነጋገሩ ዓላማ ፒዮንግያንግ የኒውክሌር መርሃ ግብሯን እንድትተው ስለሚደረገው ጥረት ለመወያየት እንደነበር የዋይት ሃውስ ቤተ መንግስት ጠቁሟል። ትራምፕ ከቀድሞው የስለላ ኃላፊ ጋር ለ90 ደቂቃዎች ያህል ተነጋግረዋል። ከፍተኛው ባለስልጣን የኪም ጆንግ ኡን ቀኝ እጅ ናቸው ይባላል። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ከስብሰባው በኋላ ለጋዜጠኞች ሲናገሩ የትራምፕ አስተዳደር በጉዳዩ ላይ መሻሻል ማሳየቱን ቀጥሏል ብለዋል። የልዩ ካውንስል ሮበርት ሙለር ጽፈት ቤት ፕሬዚደንት ትራምፕ ጠበቃቸውን ለምክር ቤቱ እንዲዋሹ አዘዋል የሚለው የዜና ዘገባ ትክክል አይደለም ብለዋል። ባዝፊድ ኒውስ ሁለት ስማቸውን ያልገለጹ የፌዴራል ሕግ አስከባሪ ባለስልጣኖችን ጠቅሶ ባወጣው ዘገባ ሞስኮ ውስጥ የትራምፕ ታወር ህንጻ ለመገንባት ስላደረጉት ጥረት ጠበቃቸው የነበሩት ማይክ ኮን ለኮንግረስ እንዲዋሹ ትራምፕ መመሪያ ሰጥቷል ይላል። የልዩ ካውንስል ቃል አቀባይ ፒተር ካንግ ግን ማይክል ኮን ለምክር ቤቱ የሰጡት ቃለ ምስክርነትን አስመልክቶ ለልዩ ካውንስል ጽህፈት ቤት ስለተሰጠው መግለጫ ባዝፊድ ያቀረበው አገላለጽና የሰነዶቹን አቀራረብ ትክክል አይደለም ይላሉ። የባዝፊድ ዋና አዘጋጅ ቤን ስሚት በበኩላቸው በቀረበው ዘገባ እንደሚገልጹ ልዩ ካውንስል ስህተት ነው ያለው፣ ምን እንደሆነ ግልጽ ማድረግ አለበት የሚል ምላሽ ሰጥተዋል። ልዩ ካውንስል ስለሚቀርቡ ዘገባዎች መግለጫ መስጠት አያዘወትርም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው ዘገባ። ከትናንት በስቲያ ሐሙስ በሕዝብ ተወካዮች ምክር ቤት ተሻሽሎ የጸደቀው አዋጅ የጋምቤላን ክልል ሕዝብ ስጋት ውስጥ የሚከት ነው ሲሉ አንድ የምክር ቤቱ አባል ገለጡ። በተለይ በጋምቤላ ክልል ያለው የስደተኞች ቁጥር ከክልሉ ሕዝብ ቁጥር የሚበልጥ በመሆኑ ቀደም ሲል በነበሩ ግጭቶች የነበሩ ጥቃቶች እንዲጨምሩ ያደርጋል ነው ያሉት። አዋጁ ለሕዝብ ተወካዮች ምክር ቤት በቀረበበት ወቅት ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተገልጧል። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ የአዋጁን መውጣት አስመልክቶ ድርጅታቸው ባወጣው መግለጫ ኢትዮጵያ ስደተኞች ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ሲሉ አወድሰዋል። ጽዮን ግርማ ዝርዝሩን ይዛለች።
ምክር ቤቱ የህግ የፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረቡትን የስደተኞች ጉዳይ ማሻሻያ ረቂቅ አዋጅ ከማጽደቁ በፊት ውይይት ተደርጎበት ነበር። በዚህ ውይይትም ተቃውሞ ቀርቦበት እንደነበር የምክር ቤቱ አባላት ይናገራሉ። አዋጁ ስደተኞች ወይም ጥገኝነት ጠያቂዎች በመረጡት የኢትዮጵያ አካባቢ የመዘዋወር፣ የመኖሪያ ቦታ የመመስረትና በፈለገው ጊዜ ከሀገር የመውጣት ነጻነት እንዳላቸው ይደነግጋል። የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት፣ ሀብትና ንብረት ማፍራት እንዲሁም ያፈሩትን ንብረት ማንቀሳቀስ እንደሚችሉም መብት ይሰጣቸዋል። በአዋጁ መሰረት ስደተኞቹ ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድ የሚችሉ ሲሆን የተሰጣቸውን የመታወቂያ ሰነድ በመጠቀም የባንክ ሂሳብ ደብተር የመክፈት፣ ገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎቶችን ማግኘት እንደሚችሉ በአዋጁ ላይ ተደንግጓል። በተጨማሪም ስደተኞቹ ከህብረተሰቡ ጋር ተቀላቅለው የስራ ዕድል ተጠቃሚ መሆን ይችላሉ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከደቡብ ሱዳን፣ ከሶማሊያ፣ ከሱዳንና ከኤርትራ ተሰደው ኢትዮጵያ የሚገኙ ስደተኞች ቁጥር 900 ሺህ መሆኑን ገልጿል። የጋምቤላን ክልል ወክለው በህዝብ ተወካዮች ምክር ቤት የሚገኙት አቶ ኡጁሉ ጊሎ ለአሜሪካ ድምጽ ሲናገሩ ከስደተኞቹ ቁጥር መብዛትና በአካባቢው ካለው የጸጥታ ችግር አንጻር አዋጁ የኢትዮጵያን ነባራዊ ሁኔታ ያላገናዘበ ነው ሲሉ ተቃውሞ ያቀርቡበታል።
የአካባቢውን ተጨባጭ ሁኔታ ከግምት ውስጥ አላስገባም ስንል በኢኮኖሚው በኩል ያለው ነገር ስናነሳ አሁን በሀገራችን ብዙ በርካታ ከስርዓት ሁኔታ ጋር የስርዓት መስፋፋት አለ። እነዚህ ችግሮች እያሉብን እነዚህ አሁን የምናመጣቸው ስደተኞች በመዋቅር ውስጥ እያስገባን ስራ እንዲሰሩ የምናደርግበት ሁኔታ አዋጅ ያስቀምጣል። እነዚህ ስደተኞችም እንደዚሁ ከህዝቡ ጋር በምናቀላቀልበት ጊዜ የነበራቸው የዲስፕሊን ሁኔታ ከግምት ውስጥ ሳናስገባ ከነዚህ ከህብረተሰቡ ጋር አቀላቅለን እንዲኖሩ ብናደርግ የሚመጡ ችግሮች እንዳሉ ይታወቃል። ሆኖም ግን በእነዚህ ላይ ምንም ጥናት ሳይደረግ አሁን እያመጣን ያለው አዋጅ በዚህ ዙሪያ አሁንም ችግር እንደሚኖረው ግልጽ ስለሆነ አላስፈላጊ መሆኑን ነው የተቃወምኩኝ። አያስፈልግም ለምን ቢባል እዚያው እንዳነሳሁት እነዚህ ስደተኞች በደንብ በተለይ አሁን እርስ በርስ ችግሮች አሉ። ከዚህ በፊትም ስናይ እንደነበረው ከአካባቢው ህብረተሰብ ጋር በበርካታ መንገዶች ሲጋጭ የነበረበት ሁኔታ አለ። አሁንም ከራሳቸው አልፎ አሁንም ከህብረተሰቡ ጋር እየተጋጩ ያሉበት ሁኔታ ስላሉ እነዚህ ወገኖቻችን ከሰብአዊ መብት አቀባበል አንጻር ችግር የለውም መከላከል። ሆኖም ግን ያሉበት ሁኔታ በደንብ ታይቶ ያልተሰራው ለምንድን ነው በሚል መነሻ ነው የተቃወምኩት።
አቶ ጁሉ ግን እንደው ለዜጎች መሰደድ ገፊ የሆኑ ምክንያቶች በጣም ብዙ ናቸው። ከጦርነት፣ የፖለቲካ አለመረጋጋት፣ ድህነት፣ ስደተኞችን አገራቸው ለቀው እንዲንከራተቱ ማለት ይቻላል የሚያደርጉ ምክንያቶች ናቸውና በዚህ ደግሞ እንደውም ኢትዮጵያውያኖች ይታወቃሉ። ለምሳሌ ከጎረቤት ሀገር ከኬንያ ከካምፕ ጀምሮ ጅቡቲ ወደ ተለያዩ የአፍሪካ ሀገራት ታንዛኒያ ብንል ደቡብ አፍሪካ ብዙ ተጠርቶ እንደው ተዘርዝሮ ማያልቅ የመካከለኛው ምስራቅ አረብ ሀገራት አሉ፣ አውሮፓ አለ፣ አሜሪካ። ኢትዮጵያውያኖች በአጠቃላይ እንደው ያልተሰደዱበት ያልተሸሸጉበት ያልተጠለሉበት ሀገር አለ ማለት አይቻልም እና በሁሉም ሀገር ተበትነዋልና ኢትዮጵያ ደግሞ በተራዋ በጦርነት ምክንያት የተሰደዱ መኖር ባለመቻላቸው ከሌላ ሀገር መጥተው ኢትዮጵያ ያሉ ስደተኞችን ለማቀፍ የሚችል ወይም ለማስጠለል የሚችል አዋጅ ብታወጣና ማሻሻያ ብታደርግ ጉዳቱ ምንድነው ብለው ነው የተቃወሙት።
አሁን ያለው ችግር የኢኮኖሚያችን ሁኔታ ከግምት ውስጥ መግባት አለበት። ስደተኞች ተቀብሎ ማስተናገድ በሁለት መልኩ ብናየው ጥሩ ይመስለኛል። ሌሎች ሀገሮች እንደሚያደርጉት እነሱ ያላቸው ኢኮኖሚ ስለሚፈቅድላቸው ስደተኞችን ቅድም እንዳልሽው የእኛዎችን ጨምሮ በከተሞች ውስጥ ከህብረተሰቡ ጋር አካቷቸው በኢኮኖሚ ውስጥ ያለው የስራ ሁኔታ በጉልበቱም ይሁን በእውቀት ይሁን ሰርተው ኢኮኖሚ እየደገፉ እራሳቸው ገቢ የሚያደርጉበት ሁኔታ ማድረግ ይቻላል። ሆኖም ግን የሀገራችን ሁኔታ ስናይ አሁን አንድ የኢኮኖሚ ጉዳይ መታየት ያለበት ነገር ነው። አቅማችን አድጓል። በእርግጥ ማነው ኢኮኖሚያችን ማደጉ አድጓል፣ ግን የሌሎች ያደጉ አገሮች ያክል ስላልሆነ እነዚህ ስደተኞችን ተቀብሎ በጉልበታቸውም ወይም የተማሩትን እየቀጠሩ ማሰራቱ አሁን እንዳመጣ ነው ማለት ነው ትንሽ ሊከብድ ይችላል። ያ ስለሆነ ፕላስ ደግሞ ከዚህ ጋር አሁን ሀገራችን ውስጥ ስርዓት አለ። እነዚህን አስተናግደን ከነሱ አሁን ስደተኞች በሌላ በኩል እየቀጠርናቸው የራሳችን ልጆች የራሳችን ዜጎች መቅጠር የማያስችለን አቅም ላይ ከሆንን ያ ጥያቄ ውስጥ ስለሚያስገባን ምንድን ነው በደንብ አስበንበት መሆን የሚገባውን ነገር ለእኛም ጫና ሳይፈጥርብን የከፋ ጉዳት ሳያመጣብን መሆን የሚገባውን ነገር የማናደርገው የሚል ጥያቄ የነበረኝ ያለኝም ይሄ ነው።
አቶ ጁሉ አያይዘው ከአስር ዓመት በፊት በነበረው ህዝብና ቤት ቆጠራ መሰረት የጋምቤላ ክልል ህዝብ ቁጥር 316,000 መሆኑን አስታውሰው አሁን በክልሉ ያለው የደቡብ ሱዳን ስደተኞች ቁጥር 470,000 እንደሆነ ይናገራሉ። ይህ ደግሞ በሂደት ለክልሉ ስጋት ነው ይላሉ።
እንዋጣለን መዋጥ ብቻ አይደለም እንደማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚቸገር እንትን ስደተኛ ስለሆነ ነው ስጋታችን። ፕላስ ደግሞ በመሬት ላይ የመሬት ጉዳይ ዋና ነገር ነው። እኛ ክልል ላይ በተለይ በተፈጥሮ ሀብት ላይ መሬትን ጨምሮ ግጭቶች የነበረበት ሁኔታ ስለነበረ አሁን ምቹ ሁኔታ ይፈጥርላቸዋል ብዬ ገምታለሁ። ከህዝቡ ጋር ተቀላቅሎ ስራ ተቀጠረ። አሁን እንደሚባለው ያለው የመስኖ ስራዎች ተቀርተው ከዜሮች ጋር ከአካባቢ ህብረተሰብ ጋር እኩል እንዲለሙ የሚደረጉበት ሁኔታ ይኖራል እየተባለ ያለው ነገር በጣም ስጋት ይታስገብቶናል።
አዋጁ ለህዝብ ተወካዮች ምክር ቤት በቀረበበት ወቅት ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተገልጿል። በተጨማሪም ኢትዮጵያ ስደተኞችን በመቀበሏ ተጠቃሚ ትሆናለች ተብሏል። የህግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ለተነሱ ጥያቄዎች ምላሽ ሲሰጡም የተቸገሩ ስደተኞችን ተቀብሎ ማስተናገድ ለኢትዮጵያ በጎ ስም እንደሚያተርፍላት ተናግረዋል።
ይሄን ህግ ይሄ ምክር ቤት አይደለም ያመነጨው አካል ህጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎችና የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የነሱንም ግብአት እንዳካተተ በተደጋጋሚ ገልጾልናል።
አዋጁ አሁን በሶስት ተቃውሞ በሶስት ድምጽ ተቃቅፎና በአብላጫ ድምጽ ጸድቋል። ቀደም ሲል የነበረው አዋጅ ያፈጻጸም እንጂ የህግ ክፍተት አልነበረበትም የሚሉት አቶ ጁሎ ጊሎ ግን በአገሪቱ ላይ ተጨማሪ የግጭት ምክንያት ከመሆኑ በፊት በድጋሚ ሊፈተሽ ይገባል ይላሉ። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ የአዋጁ መውጣት በተመለከተ ድርጅታቸው ባወጣው መግለጫ ላይ እንደተናገሩት ኢትዮጵያ ስደተኞቹ ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ሲሉ አድንቀዋታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማንና እንግዶቿን ለዝግጅቱ እናመሰግናለን። አድማጮች አሁን የውይይት ክፍለ ጊዜ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ተረክበው ሀገሪቱን መምራት ከጀመሩ አንድ ዓመት ሊሞላቸው ነው። የእርሳቸውን ወደ ስልጣን መምጣት ተከትሎም ቀደም ሲል በተለያዩ አካባቢዎች የነበሩ ግጭቶችና ሁከቶች በአብዛኛው መጀመሪያ ግድም ጋብ ብለው መታየታቸው እፎይታ ፈጥሮ ቢቆይም ከቅርብ ጊዜያት ወዲህ ግን ግጭቶች ተባብሰው የመቀጠላቸው አዝማሚያ እያሳሰበ ነው። ሰላም ከሌለ ምንም ነገር ሊኖር እንደማይችል በማስገንዘብ መንግስትና ሕዝብ ተባብረው በአገሪቱ ዘላቂ ሰላም ለማስፈን ጥረቶች ይዘዋል ይለናል ተከታዩ ቅንብር። በወቅቱ በኢትዮጵያ ሁከቶችና ግጭቶች አፈታት እንዲሁም በሰላም ጥረቶች ዙሪያ የተሰናዳው ይህ ቅንብር ቀጥሎ ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችኋል የተከበራችሁ አድማጮች። ባሳለፍነው ማክሰኞ በአማራና ትግራይ ክልሎች ሰላም ለማስፈን በመሪዎቹ መካከል የተገቡ ቃል ኪዳኖች ለዚህ ዝግጅት መነሻነት ቀዳሚ ስፍራ አለው። በሁለቱ ክልሎች በትግራይና አማራ ብዙ ሚሊዮን ህዝቦች ይኖራሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ መድረክ አመቻችቶ ሲያበቃ የሁለቱንም ክልሎች አመራሮች ለሰላም እንዲተጉ ቃል አስገብቷል። መሪዎቹ በዚህ ወቅት ግጭት ጀማሪ እንደማይሆኑ ነው የተናገሩት። የአማራው ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ላስቀድም።
የአማራ ህዝብ የተለያዩ አጀንዳዎች አሉ። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ህዝብ ጋር እንዲጣላ እንዲጋጭ ምንም አይነት ፍላጎት የሌለ መሆኑን ላረጋግጥላችሁ እፈልጋለሁ። የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። ከትግራይ ህዝብ ጋር የአማራ ህዝብ ግጭት ጀማሪ ሊሆን በፍጹም አይችልም። ግጭት ጀማሪ ሊሆን አይችልም ስላችሁ ለሚዲያ ፍጆታ ለእናንተ ለሽንገላ ለማድረግ ሳይሆን ከልብ በመነጨ ሁኔታ ሰላም ወዳድ ህዝብ ስለሆነ የሰላም ተቀመጣ በጅጉም ይረዳ ስለሆነ ይሄንን ሁኔታ በርግጠኝነት ሰላማዊ በሆነ መንገድ ችግሮችን ለመፍታት ዝግጁ መሆኑን እኔም የዛ ህዝብ መሪ እንደመሆኔ መጠን ይሄን እንዲሳካ ነው የምሰራው። ከወንድሞቻችን ከትግራይ አመራሮች ከትግራይ ህዝብ ጋር ያሉትን ጉዳዮች በጠረጴዛ ዙሪያ በውይይት በመከባበር መፍታት እንችላለን። ያሉትን ጉዳዮች በሙሉ በራስ መተማመን መንፈስ በሐሳብ ችግሮቻችንን ፈተን አገራችንን የሚጠቅም ስራ መስራት እንችላለን የሚል እምነት ነው ያለኝ። ደግሜ ደጋግሜ የምገልጽላችሁ ለሰላም ከእናንተ ብቻ አይደለም እዚህ ብቻ አይደለም እዛም ሰህት ይሄንኑ ለዚህ ያስተምራለሁ። አንድ ቃል ነው ማለት ነው፣ ቃሌን ፊርማዬ ነው። ለሰላም ሰራለሁ።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልም በዚህ ወቅት በተመሳሳይ ለሰላም ቁርጠኞች መሆናቸውን ተናግረዋል።
ዘመዶች ናቸው ታሪካላችሁ ብቻ አይደለም ምኑ መስተሳሰብ እየተከላከለ ችግር ላይ ይፈጠር ግጭት ላይ ይፈጠር እንዳይፈቀስ ተውንም ይያለ እናቀለ። ስለዚህ የህዝቦች የሚባል ነገር ሊሆን አይችልም። የፖለቲከኞች ነው ችግሩ፣ የጥቂት ፖለቲከኞች ነው የጥቂት ፖለቲከኞች ነው ሌላ ዓላማ ያላቸው ይኖራል እንጂ ህዝቡ እዚህ ውስጥ የለም። እየተበደለ ነው ያለው ህዝቡ። እየጠየቅን ያለው እናንተ በቀጥታ እንደጠየቃችሁ ህዝቡ ሰላም ይፈልጋል። ሌላ ነገር እንዳታስገቡን ነው፣ ወደ ግጭት እንዳታስገቡን ነው። ህዝብ ለህዝብ የሚባል ምንም አይነት ሊኖር አይችልም። በምንም አይነት በእኛ በኩልም እንዳልኳቸው አስተሳሰብ የለንም እንጂ ለመጋጨት እኛ እንደ አመራሮችን መጋጨት አንፈልግም። ህዝቡም አይፈልግም። ለዚህ ከትግራይ የሚተኮስ ነገር ሊኖር አይችልም። ግፊቶች ይላሉ ግን ባለሙያ ይችላሉ። ግፊቶች ያሉ ሁሉም እየተሸከም ነው ያለ መሸከም አለን። ሁሉም ኃላፊነት ከወሰደ በትግራይ በኩል በሚዲያም ሊሆን ይችላል በተለያየ መልኩ የሚነዛው ሆን ተብሎ ነው እዚህ አይነት መሳሰብ የለንም። ታሪካችን ማብላሽም አንፈልግም። በጥንቃቄ ነው ይህን ያለ ነው። እዚህ ቅድም እንዳልኩት ያው ይሄ የሁለት ሀገር ወይ ምናምን እንትን አይደለንም። ያው ፖለቲካችን በፖለቲካ መድረኩ እናየዋለን። ከሰላም አንጻር ግን አንጠራጠሩ ነው የምንለው። በእኛ ሁኔታ መስዋዕት የከፈል መተናል። አሁን መስዋዕትን ከፍለን ሰላማችንም ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም መንግስትም ህዝብም እየተናበበ ነው እየሰራ ያለው። አንድ ነገር ስትፈጠር ቶሎ ብለን እያስተካከል በተለያየ መልኩ አሁን ያስተካከሉትም ወደፊትም እናንተም ሌሎችም የምትመክሩን የምትገስጹን እየከበን እየሰማን ተገቢ ክብደት ሰጥተን እያስተካከልን እንደምንሄድ መግለጽ እፈልጋለሁ።
ሁለቱ መሪዎች ያስተላለፉት የሰላም መልእክትና የገቡት ቃል ከፖለቲካ ቋንቋ ያለፈ እንደማይሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ተስፋውን ገልጿል። በሂደት ከስራቸው እናያለን ብለዋል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ። ከእርሳቸው ጋር ጥቂት እንወያያለን። ጠቅለል ካለ ሁኔታ እንነሳና እርሶ በኃላፊነት የሚመሩት የኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን ይፋ ካደረገው የትግራይና አማራ ክልል የሰላም ሂደት በተጨማሪ በተለያዩ የሀገሪቱ ክፍሎች እንደሚያደርግ አስታውቃቸዋል። እስቲ በዚህ ላይ ዘርዘር ያለ ማብራሪያ ይስጡኝ።
አመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ከተመሰረተ ጊዜ ጀምሮ በተለያየ ሀገራዊ ጉዳዮች ላይ ሰላምን ከማስፈን በተለይም ደግሞ የህዝባችንን አብሮነትና አንድነት ከማጠናከር አንጻር ሲሰራ ቆይቷል። በቅርቡም ከህዳር 18 ጀምሮ ኢትዮጵያ ሃይማኖት ተቋማት ጉባኤና የሀገር ሽማግሌዎች በጋራ ሆነው በኦሮሚያ በአማራ ክልልና በትግራይ ከህዝብና ክልሉ መንግስት ጋር ውይይቶችን ሲያደርጉ ቆይቶ ፋይናሊ ባለፈው ማክሰኞ አንተም እንደተከታተልከው በአማራ ክልላዊ መንግስት ርዕሰ መስተዳድር እንደዚሁም ደግሞ በትግራይ ክልላዊ መንግስት በምክትል ርዕሰ መስተዳድሩ በሁለቱ መካከል የሰላም መልእክት እንዲተላለፍ እና አብሮነታቸውን ለኢትዮጵያ ህዝብ እንዲሁም ደግሞ ለሁለቱም ክልል ህዝቦች እንዲያሳውቁ በተደረገው ጥረት ይኸው ተሳክቷል እና ሂደቱን ደግሞ እንደዚህ አይነት ነገሮች እየተለዩ ወደ ተግባር የሚሄድ ይሆናል።
ስለዚህ ተቀጥላላችሁ በሌሎችም አካባቢዎች?
እንቀጥላለን። አዎ እንቀጥላለን።
መጋቢ ዘሬን፣ እናንተ የሰላም ጥረት እያደረጋችሁ ቢሆንም ታዲያ የተለያዩ ግጭቶችና አለመግባባቶች አሁንም መቀጠላቸው ይታያል። ከዚህ አንጻር ብዙ ክፍተት አልሞላችሁም ማለት ነው ወይስ ችግሩ ሰፊ ከመሆኑ ጋር በተያያዘ ነው?
ሁለቱም ነው። ሁለቱም አንድም እንደ ተቋም መስራት በሚገባን ልክ፣ ያው የተቋም አቅም አለ፣ ብዙ ፋክተሮች አሉት፣ መስራት በሚገባን ልክ ተሄዷል ማለት አይቻልም። በእኛ በኩልም ክፍተት አለ፣ እየሞላን እንሄዳለን። ሁለተኛው ደግሞ የችግሩ ስፋትን ደግሞ በሀገሪቱ ውስጥ ከመጣው ለውጥ አንጻር የተከሰቱ ችግሮችም ስላሉ እነዛ ሁለት ተዳምረው እና ክፍተቱም አለ ስፋቱም ደግሞ ትንሽ የሚባል አይደለም።
ወደ አለፈው የማክሰኞ መድረክ ለመልሶትና በዚያ ጉባኤ ላይ የሰላም መልእክት ከማስተላለፍ በዘለለ ዋነኞቹ ያለመግባባት ምክንያቶች አልተዳሰሱም። በዚህ ሁኔታ ውስጥ ሰላም እንዴት ዋስትና ሊኖረው ይችላል ይላሉ?
አይ ምክንያቶቹ ሰላሙን ለምንድን ነው የጠፋው ከሚለው ነው የጨመርነው። ለምሳሌ ትግራይ አማራ ህዝብ ጋራ ችግር የለበትም። ችግሩ አስተዳደራዊ የሆኑ ጉዳዮች ባለመሰታታቸው፣ እንደገና ደግሞ ውጥረት እንዲፈጠር በሚፈልጉ አካላትና በተለይም ደግሞ የተያዙ ፖለቲከኞች ምክንያት ነው ችግር ውስጥ እየገባን ያለ ነው የሚል ከትግራይ ህዝብ ተነግሮናል። ይህም ደግሞ ለክቡር ምክትል ርዕሰ መስተዳደሩ ለዶክተር ደብረጽዮን አንስተንላቸዋል። አምስት ክልልም ጋር ስንሄድ ተመሳሳይ ነገር ነው ያገኘ ነው። ያንኑ ከክቡር ርዕሰ መስተዳደሩ ከአቶ ገዱ ጋራ ተወያይተን መግባባት ላይ ደርሰንባቸዋል። መግባባት የተደረሰው ምንድን ነው? በፖለቲካ ላይ መልስ የሚሰጣቸው ጉዳዮች በፍጥነት እንዲመለስ ይህንን አረጋግጠዋል። በጋራ ሆነው ከሁለቱም በኩል የሚነሱ ጥያቄዎች በጋራ ጥረት ለህዝብ ጥያቄዎች ምላሽ እንዲሰጡ አንድ፣ ሁለተኛና እኛን እጅግ በጣም አሳስቦን የነበረው ሰለሞን ከባድ ጉዳይ ምንድን ነው? በሁለቱም በኩል የሚዲያ አጠቃቀማቸው እና ሚዲያ ላይ እየተወጡ ለምሳሌ በአማራ ክልል አንድ መግለጫ ሲወጣ ከትግራይ ክልል ደግሞ ሌላ ያንን የሚያፈርስ ወይም ደግሞ ተቃውሞ የሆነ ትግራይ የሚያወጣውን አባት እንደዚህ ውጥረት የሚያመጡ በማህበራዊ ሚዲያ ብቻ ሳይሆን ክልሎቹ በሚጠቀሙባቸው ሚዲያዎች ሳይቀሩ ውጥረትን በጣም የሚፈጥሩ እና የህዝቦቹን መተማመን እና ስጋት ውስጥ እንዲገቡ የሚያደርጉ ነገሮች ይወጡ ነበር። ይህንን በግልጽ ነው ስህተት ነው ብለን የነገርናቸው እንደዚህ አይነት ነገሮች እንዳይኖሩ። ሌላ ሁለቱም አካላት ደግሞ ህዝቡ የሚያስተዳድሯቸው ህዝቦች መካከል ህዝባችን መካከል ወደ ግጭት እንዲገቡ የሚያደርጉ አይነት አካሄዶች እና ቅስቀሳዎች መቆም አለባቸው ብለን ይህንን ተቀብለዋል። ስለዚህ የሰላም መልእክት ብቻ ሳይሆን ያስተላልፉት ቃል ኪዳንም ነው የገቡት። ለዛ እንሰራለን፣ ለሰላም እንሰራለን ማለት ሰላም እንግዲህ ሁላችንም የምንገነዘበው ዝም ብሎ የሚመጣ ነገር አይደለም። ሰላም ውጤት ነው። የምን ውጤት ነው? የስራ ውጤት ነው። የህዝብ ጥያቄ የሚያቀርበው መመለስ አለበት። የአስተዳደር ጉዳዮች፣ የእርስ በርስ ግንኙነት ላይ ሁለቱም ዊን ዊን በሆነ መንገድ አሸናፊና ተሸናፊ ሳይኖር ሁለቱም አሸናፊ ሆኖ የሚወጡበትን መንገድ መከተል አለባቸው ብለን ያንን የተቀበሉ።
መጋቢ ዘሪሁን ደጉ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ለሰጡኝ ማብራሪያ አመሰግናለሁ።
አመሰግናለሁ። ጊዜ ስትልኝ።
አድማጮች፣ በምዕራብ ወለጋና በሌሎች ሶስት የኦሮሚያ ዞኖች በቤንሻንጉል ጉምዝና በኦሮሚያ አዋሳኝ አካባቢዎችም ችግር ታይቷል። የታጠቀ ኃይል በርካታ ባንኮች መዝረፉ፣ የመንግሥት ተቋማት ማውደሙና ሠራተኞች ማገቱ ተነግሯል። መንግሥት ተጠርጣሪዎችን እያሳደደ ይዞ በቁጥጥር ስር መዋሉንም አስታውቋል። በአፋርም እንዲሁ የተጀመረው አመፅ ተጋግሎ ለኢትዮ ጅቡቲ መንገድ መዘጋት ምክንያት ሆኗል። ተቃውሞው በአዲስ አበባና ሌሎች ከተሞች የነዳጅ ዘይት እጥረት አስከትሏል። በደቡብ ምዕራብ ኢትዮጵያ ከፋ ዞን ዴቻ ወረዳ በተፈጠረ ግጭት ደግሞ የሰዎች ሕይወት ከጠፋ በኋላ በሰፈራ ይኖሩ የነበሩ በርካታ የከምባታና ሌሎች ብሔረሰብ ተወላጆች አሁንም እየተፈናቀሉ መሆናቸው ተዘግቧል። በሌሎችም አካባቢዎች ግጭቶች አሉ። የተለያዩ ምክንያቶች ያሏቸውን ችግሮች በአጠቃላይ በመላ ሀገሪቱ እንዴት ነው ማጥፋትና ሰላም ማስፈን የሚቻለው? እንዳልኩት በሽምግልና ለመፍታት የተያዙ ጥረቶች አሉ። በወታደራዊ ኃይል ጸረ ሰላም ኃይሎችን ለማንበርከክ ተብሎ የተካሄደና እየተካሄደ ያለ ጥረትም ይዘገባል። ጥረቶች መኖራቸውን ያህል ታዲያ ሁለቱም ግን ብቻቸው መፍትሄ እንደማይሆኑ የሚናገሩ አሉ። ገዢው ህግ በመሆኑ ህግ እንዲከበር ማድረግ ብቻኛው አማራጭ ነው የሚሉ የህግ ባለሙያዎችና በግጭቶች ማስወገድ ዙሪያ የሚሰሩ ባለሙያዎች ይመክራሉ። በቅርቡ ቪዥን ኢትዮጵያ ጉባኤውን አዲስ አበባ ላይ ባካሄደበት ወቅት በአገር ውስጥ እና በውጭ የሚገኙ በርካታ ምሁራን በተለያዩ ርዕሶች ላይ ጥናት ማቅረባቸው ይታወሳል። በዚህ ወቅት ሻለቃ ዳዊት ወልደ ጊዮርጊስ የህግን መኖር አስፈላጊነት በማጉላት የተናገሩትን ባጭሩ እናሰማለን። ህግ ከሌለ ሰላም የለም ነው የሚሉት ሻለቃ ዳዊት።
ህግ ማለት ህገ መንግስት ነው። ህገ መንግስት የለም። ህገ መንግስት ማለት ደግሞ ህዝብ በፍላጎቱ ተነጋግሮበት እገዛበታለሁ ያጸደቀው ህግ ነው። ህግ ይሄ አይደለም። ይሄ ባልሆነበት ሁኔታ ለዚህ ህግ ተገዥ ይሁን ማለት አይቻልም። ህጉም ሲመሰረት ራሱ ህዝቡ እርስ በርሱ እንዲፋጅ ተደርጎ የተቀረጸ ነው። አላማውም እሱ ነው። እንደምታውቁት ስትፈልግ አለምንም ቀድመ ሁኔታ መገንጠል ትችላለህ። ብሔር ይሄ ነው ያ ነው ተብሎ ተከፋፍሎ እንዲጋጭ ተደርጎ የተሰራ ነገር ነው። ስለዚህ ያን ህግ አክብር ማለት ያው ተጣላ ማለት ነው። ስለዚህ ህግ የለም። አሁን ዛሬ የምናው በየክፍለ ሀገሩ የምናው ይሄ ህገ መንግስት የሰራው የጠነሰሰው ሴራ ነው። በተግባር የሚታየው የዚህ ህግ ተገዥ ሆኖ ማለት ትክክል አይደለም። ነገር ግን ህዝብ ያጸደቀው የራሱ ህግ ያለ እንደሆነ ተነጋግሮበት ያጸደቀው ህግ የዛ ተገዥ ሲሆን የዛ ጊዜ ጠቅላይ ሚኒስትሩም ኃላፊዎቻችንም ፉል ማንዴት ይኖራቸዋል ኢንፎርስ ለማድረግ ለማስገደል ለማሳረስ ለማሳሰር መገደልም ካስፈልግ ለመዋጋትም ፉል ማንዴት ይኖራቸዋል። ዛሬ ያ ማንዴት የላቸውም ጠቅላይ ሚኒስትራችን።
ህገ መንግስቱን አስመልክቶ የፌደራላዊ ዲሞክራሲያዊ አንድነት ፓርቲ ሊቀመንበር ዶክተር መረራ ጉዲና በቅርቡ ከአሜሪካ ድምጽ ራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ደግሞ እንዲህ ነበር ያሉት።
የማናምንባቸው አንቀጾች አሉ። ምንም ጥያቄ የለው። የማንፈልጋቸው ውዝግብ የፈጠሩ የሚፈጥሩ አንቀጾች እንዳሉበት እናውቃለን። ነገር ግን ዋናው ጉዳይ ትልቁ ችግራችን ህገ መንግስቱ ስራ ላይ ያለመዋሉ ነው። ኢህአዴግ ህገ መንግስት ብሎ ለራሱ አይገዛበትም፣ ሌሎች እንዲገዙበት ይፈልጋል። ኢህአዴግ ህገ መንግስቱንም ጭምር የመጨቆኛ መሳሪያ አድርጎ በመጠቀሙ ነው ብዙ የተጎዳንበት። አንዱ ለምሳሌ ወዛጋቢ አንቀጽ የነበረው ማንም ከሰላሳ ዘጠኝ የሚባለው ነገር አወዛጋቢ ነው። ለብዙ በተለያየ ደረጃ የጋራ ስምምነት ሊደረስበት የሚችል አይነት አንደጋ አይደለም። የሚደግፉ አሉ፣ የሚቃወሙ አሉ። ለምሳሌ ምርጫ ማሻሻያ ላይ አንዱ እክል ሆኖ እየገጠመን እሱ ነው። ምርጫ ቦርድ ነጻና ገለልተኛ አካል ይሆናል ይላል። ከዛ ቀጥሎ ግን በጠቅላይ ሚኒስትሩ አቅራቢነት ፓርላማው ወይ ይሾማል ይላል። ማን ነው የሚመለምለው? ጠቅላይ ሚኒስትሩ እንዴት ይመለምላል? ጠቅላይ ሚኒስትሩ የአንድ ፓርቲ ተጫዋች ነው፣ አምበል ነው። ስለዚህ ለራሱ አቅራቢ ከሆነ መራጭ ከሆነ ምርጫ ቦርድን ገለልተኝነቱስ እንዴት ይረጋገጣል የሚለው አሁንም በተወሰነ ደረጃ እያወዛቀብን ነው። እንደገና እያጠናን ያለ ነው። ትልቁ አንዱ ፈተና እንዴት ነጻና ገለልተኛ ምርጫ ቦርድ ይሰየም የሚለው ነው። እና አወዛጋቢ አንቀጽ ነው ማለት ነው። አሁን ለምሳሌ እሱ በስምምነት የሆነ ነገር ላይ ካልደረስን በስተቀር እስካሁን ድረስ እየተገፋ ያለው ለውጥን ሊያበላሽ የሚችል አንዱ ትልቁ አንቀጽ እሱ ነው። አንድ መድረክ የኢትዮጵያ አንድነትን ይቀበላል ይደግፋል ይላል። አንቀጽ 39 ደግሞ በዛ አኳያ አወዛጋቢ አንቀጽ ነው። መድረክ ግን በኢትዮጵያ አንድነት ያምናል፣ የኢትዮጵያ አንድነት እንዲከበር ይንቀሳቀሳል ይላል የኛ የመድረክ 65 ገጽ የፖለቲካ ፕሮግራም። እንደ መድረክ እንግዲህ የመገንጠል የሚለው ሌሎች አንቀጾች አይደል? የመገንጠል የሚለው በመድረክ ደረጃ ያደግፉ፣ ሌሎች ግን የብሔርና የብሔረሰብ መብቶች እዛ ውስጥ እዛ አንቀጽ ስር የተዘረዘሩትን ይቀበላል።
በዚሁ አበቃለሁ። ክቡራትና ክቡራን ስላደመጣችሁን አመሰግናለሁ።
አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። እንግዳችንና የፕሮግራሙን አዘጋጅ ሰለሞን ክፍሌን አመሰግናለሁ። አሁን ወደ ቅዳሜው ምሽት አዝናኛችሁ የሙዚቃ ቃናንም ወስዳችሁ አዘጋጅና አቅራቢ ደሳለኝ መኮንን የሙዚቃ ቃና
አመሰግናለሁ አሉ ያየር መስመሩን ስለለቀቅልኝ። ሰላም 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 ጤናችሁልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። በቀጥታ ወደ ዜማዎቹ ነው የምወስዳችሁ። በቅድሚያ የምናደምጠው ዜማ Tonight Tonight የተሰኘውን የጆን ኪንግን የሀገረሰብ ዜማ ይሆናል።
Everybody's going different places, all week long. I'm working for a paycheck that barely makes it, living for a dream I got to chase and to be goes on. Well, everybody knows tonight.
ናይት ቱናይት የተሰኘውን የጆን ኪንግን የሀገረሰብ ዜማ ነበር ያደመጥነው። በመቀጠል ደግሞ በመላው ዓለም ብዙ ተደማጭነትን አትርፎ የነበረውን አሁንም ድረስ እየተደመጠ ያለውን የሊዮና ሊዊስን ቆየት ያለ ዜማ ብሊዲንግ ላቭ የተሰኘውን ምርጥ ዜማዋን እናደምጣለን።
Closed off from love, I didn't need the pain. Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. Stress and help come for the third, first time with you. My heart melted to the ground, found something true. And everyone's looking round, thinking I'm going crazy.
Oh,
የእንግሊዟን ታዋቂ ድምጻዊ የሌዮና ሌዊስን ብሊዲንግ ላብ የተሰኘውን በመላው ዓለም አድናቆት ያተረፈውን ዜማዋን ነበር ያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ልውሰዳችሁና የኬሪ አንደርውድን ሳምቲንግ ኢን ዘ ዋተር የተሰኘውን ዜማዋን እናደምጣለን።
Oh.
something to the water እያለች ተጫወተችልን የሀገረሰብ ዜማ አቀንቃኛ ኬሪ አንደርውድ ነበረች። እስቲ እዚሁ ሀገረሰብ ዜማ ላይ እንቆይና የሉክ ብራያንን drink a beer የተሰኘውን ዜማውን እናድምጥላት።
When I got the news today I didn't know what to say So I just hung up the phone I took a walk to clear my head And this is where the walking led Can't believe you're really gone Don't feel like going home So I'm gonna sit right here On the edge of this pier And watch the sunset disappear And drink a beer Funny how the good ones go Too soon but the good Lord knows The reasons why, yes Sometimes the greater plan It's kind of hard to understand Right now it don't make sense I can't make it all make sense So I'm gonna sit right here On the edge of this pier And watch the sunset disappear Drink a beer So long, my friend Until we meet again I'll remember you And all the times that we
drink a beer የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያደምጥ ነው። ከሀገረሰብ ዜማ ወጣ ብለን ደግሞ ወደ R&B ዜማ ስንሸጋገር ቢያንሲ ከMNM ጋር በመሆን walk on water እያሉ በጋራ የሚጫወቱትን ዜማ እናደምጣለን።
Why are expectations so high? Is it the bar I set? My arms I stretch, but I can't reach. A far cry from it, or it's in my grasp. But as soon as I grab squeeze, I lose my grip like the flying trapeze. Into the dark I plummet. Now the sky's blackening. I know the mark's high, but flies rip apart my stomach. Knowing that no matter what bars I come with, you're gonna heart gripe. And that's a hard fight getting to swallow. So I scrap these as pressure increases like khakis. I feel the ice cracking because
I walk on water, but I ain't no Jesus. I walk on water, but only when it freezes.
It's the curse of the standard that the first of the Mathers disc set. Always in search of the verse that I haven't spit yet. Will this step just be another misstep to tarnish whatever the legacy, love, or respect? I've garnered. The rhyme has to be perfect. The delivery flawless. And it always feels like I'm hitting the mark till I go sit in the car, listen, and pick it apart. Like this is garbage. God's given me all this. Still, I feel no different regardless. Kids look to me as a god. This is If only they knew it's a facade and it's exhaustive. And I try not to listen to nonsense, but if you just are trying to strip me of my confidence, mission accomplished. I'm not Godson, Nas, Rock, Kim, Pac, Big, James, Todd, Smith, and I'm not Prince.
I walk on water, but I ain't no Jesus. I walk on water,
It's true, I'm a Rubik's, a beautiful mess, at times juvenile, yes, I goof and I jest, a flawed human, I guess, but I'm doing my best to not ruin your expectations and meet him, but first, the speed him burst, now Big Sean, he's going too fast, is he gonna shout or curse out his mom? There was a time I had the world by the eating out my palm, every album song, I was spazzing the out on, and now I'm getting clowned and frowned on, but the only one who's looking down on me that matters, now's Deshaun. Am I lucky to be around this long? Begs the question though, especially after the methadone is yesterday fades, and the Dresden home is burnt to the ground, and all that's left of my house is lawn. The crowds are gone, and it's time to wash out the blonde. Sales decline, the curtain's drawn, they're closing the set, I'm still poking my head from out behind. And everyone who has doubt, remind. Now take your best rhyme, outdo it, now do it 1,000 times. Now let them tell you the world no longer cares or gives a f*** about your rhymes. And as I grow out of sight, out of mind, I might go out of mind. Cause how do I ever let this mic go without a fight when I'm made a f***ing tightrope out of twine? But when I do fall from these heights, though, I'll be fine. I won't pout or cry or spiral down or whine. But I'll decide if it's my final bout this time around. Cause
I'll walk on water. But I know Jesus.
Walk on Water የተሰኘውን ኤሚነም ከቢዮንሴ ጋር በመሆን በጋራ የተጫወቱትን የአርኤንቢ ዜማ ነበር ያደመጥነው። ከአርኤንቢ ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን ሬዳምፕሽን ሶንግ የተሰኘውን ምርጥ ዜማውን እናደምጣለን።
All pirates, yes they rob I, sold I to the merchant ship, minutes after they took I from the bottomless pit. But my hand was made strong by the end of the Almighty. We forward in this generation triumphantly. Won't you help to sing these songs of freedom? Cause all I ever have, redemption songs, redemption songs. Emancipate yourselves from mental slavery. None but ourselves can free our minds. Have no fear for atomic energy, cause none of them can stop the time. How long shall they kill our prophets while we stand aside and look? Some say it's just a part of it. We've got to fulfill the book. Won't you help to sing these songs of freedom? Cause all I ever had, redemption song, redemption song, redemption song. Mental slavery, none but ourselves can free our mind. Oh, have no fear for atomic energy, cause and the devil cannot stop at the time. How long shall they kill our prophets while we stand aside and look? Yes, some say it's just a part of it. We've got to fulfill the book. Won't you hear to sing these songs of freedom? It's all I ever had. Redemption song, all I ever had. Redemption song, these songs of freedom. Songs of freedom.
Redemption Song የተሰኘውን የቦብ ማርሊን ምርጥ ዜማ ነበር ያደመጥነው። የተከበራችሁ ሙዚቃ ቀን አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ በአዴል Water Under the Bridge በተሰኘው ምርጥ ዜማዋ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
አሁን የዜና ማጠቃለያ እንበባል። የአልሸባብ ጽንፈኛ አማጽያን ሶማሊያ ውስጥ በኢትዮጵያ የሰላም ጥበቃ ኃይል ካሚዮን ላይ የደፈጣ ውጊያ መክፈታቸውን የኢትዮጵያ ብሔራዊ መከላከያ ኃይል አረጋግጦ በመላሹ በቡድኑ ላይ ከባድ ጥቃት ለመክፈት እየዘጋጀ መሆኑን አሶሺየትድ ፕሬስ ዜና አገልግሎት ዘግቧል። የሶማሊያ ወታደራዊ ባለስልጣኖች ዛሬ በገለጹት መሰረት ሰባ ከአልቃይዳ ጋር የተሳሰሩ አማጽያን ኪስማዩ በተባለች የሶማሊያ የሰሜን ምስራቅ ወደብ ከተማ አጠገብ ተገድለዋል። አማጽያኑ የተገደሉት በአንድ የመንግስት ወታደራዊ ሰፈር ላይ ወረራ ለማካሄድ ሞክረው የአየር ድብደባ ከተከፈተባቸው በኋላ እንደሆነ ወታደራዊ ባለስልጣኖች ተቆመዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ከአንድ ሰዓት በኋላ ለሀገሪቱ በሚያደርጉት ንግግር ስለ መንግስት መስሪያ ቤቶች በከፊል መዘጋት አብይ ጉዳይ እንደሚያሳውቁ ገልጸዋል። ንግግራቸው በሀገሪቱ ደቡብ ድንበር ላይ አለ ባሉት የሰብአዊ ቀውስ ጉዳይ ላይ ያተኩራል ብለዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራሙ አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናብታለሁ። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።